Zerimizden
አንትሮፖሎጂስት በዚህ ጉዳይ ላይ ደግሞ እንደዚህ የራሳቸውን ትርጉም ይሰጣሉ። እኛ በዋናነት የነገረ መለኮት ምሁራንን ትርጉም ስንመለከት በምዕራቡ በምስራቁም ያሉ የነገረ መለኮት ምሁራን ለወር ትራዲሽንን ወስደው በግሪክ ያለውን ፓራዶክሲስ የሚለውን ቃል ወደ ሁለት ይፈቱታል። ፓራዶክሲስ ነው እና የሚባለው በግሪክ ወይም በግሪክ ፓራዶክሲስ የሚባለውን ቃል ለሁለት ሲፈቱት አንደኛው በእንግሊዝኛ ካፒታል ቲ ብንጠቀም ብለው በካፒታል ቲ ትራዲሽንን ሲጽፉልን ከዛ ሙሉ ቃላቱን በካፒታል ሌተር ሲያስቀምጡልን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ተነግሮ ተሰጥቶ ለሐዋርያት በጥንቃቄ ተላልፎ ሐዋርያት ለተከታዮቻቸው ያስተላለፉ የመጡትን መንፈሳዊ ትውፊት ወይም ደግሞ ቅብብል በእንግሊዝኛ በካፒታል ሌተር ትራዲሽን ይገልጡትና እኛ ትውፊት የምንለውን ትርጉም ይሰጡት። ሁለተኛው ግን የህብረተሰብ ወግ ባህል ልማድን ደግሞ በካፒታል በስሞል ሌተር ትራዲሽን እንደዚሁ ይገለጣል ብለው የነገረ መለኮት ምሁራን በቃላት አጠቃቀማችን ይለዩታል። ለጎድ እንደምንጠቀመው ማለት ነው፣ ለክራይስት እንደምንጠቀመው ማለት ነው፣ ለስሞች እንደምንጠቀመው ማለት ነው። በዚህ አይነት መንገድ መለየት እንችላለን። እና ይህ ትራዲሽን ወይም ደግሞ ፓራዶክሲስ የሚባለው በግሪክ ወይም ትውፊት ብለን በግዕዝ የምንገልጠው ከሐዋርያት ለጌታ የተላለፈ ሐዋርያት ደግሞ ተቀብለው ከጌታ ለሐዋርያት የተላለፈ ሐዋርያት ደግሞ ተቀብለው ለተከታዮቻቸው በጥንቃቄ እያስተላለፉት የቆዩ መልካም ትውፊት ነው ብለው ይገልጡታል። ለምሳሌ አንድ እንጥቀስና ወደ ዋናው የትምህርታችን ርዕስ በዛው እንገባለን። አይታችሁ ከሆነ በትንሣኤ ቤተ ክርስቲያን በአዋጅ ሰላም ሲሉን አባቶቻችን አሁን ወንድማችን ያለውን ሰላምታ ነው የሚሰጡን አይደለም? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን የሚል ንግግር አለ 50ውን ቀን። ይህ ከሐዋርያ ዘመን ጀምሮ የተነሳ ነው። እንዲያውም በሐዋርያ ዘመን ክርስቲያኖች በመንገድ ላይ ሲያልፉ 50ውን ቀን ሰላም ሲባባሉ እንደምን ዋልክ እግዚአብሔር ይመስገን አይደለም ይባባሉ የነበሩ። ክርስቶስ ተንሥአ ሲለው ያኛው ተቀባዩ በአማን ተንሥአ ብሎ አባውነት ተነሳ ብለው 50ውን ቀን በዚህ አይነት መንገድ በሐዋርያት ዘመን ይተበክ ነበር። ለምንድን ነው ወቅቱ የነበሩት አይሁድ ክርስቶስ አልተነሳም ብለው ወታደሮችን በገንዘብ እስከ መግዛት ደርሰዋል? በማቴዎስ ወንጌል ምዕራፍ 28 ቁጥር 15 ላይ እንደምናነበው እነሱ ደግሞ በተቃራኒው የትንሣኤው የሰውን ማዳን የምስራቹን አዋጅ መንገር ስለነበረባቸው ካለማቋረጥ ክርስቶስ ተንሳ በአማን ተንሳ ሰላምታ ጭምራርከውት ነበር። ይህንን ሐዋርያዊ ትውፊት ነው እንግዲህ ቤተክርስቲያን ጠብቃ በ50ው ቀናት ውስጥ ክርስቶስ በእውነት ተነስተዋል። አይሁድ ቀበር ነው ድንጋይ አንከባለልንበት ከዛም በኋላ ተሰረቀ ብለው እንደዋሹትና ሊይዙት እንደሞከሩት ሳይሆን በእውነት ከሙታን መካከል ተነስቷል። ሙስና መቃብርን አጥፍቷል፣ ማለትም መበስበስን በመቃብር መቅረትን አጥፍቷል ብላ ቤተ ክርስቲያን ታምናለች። ይህንንም እንገልጧል። እኔ እንግዲህ ሐዋርያዊ ትውፊት ከክርስቶስ ጀምረን ስንጠብቀው ስንይዘው የመጣ ነገር። በዚህ መሰረት ወደ መጽሐፍ ቅዱስ ስንገባ መጽሐፍ ቅዱስ ታዲያ ስለዚህ ምን ይለናል? ቤተ ክርስቲያን ከሐዋርያት የተቀበልነውን መንፈሳዊ ቅብብሎች ትውፊት ብላ አክብራ ትጠብቋለች። አዎ ትውፊት ብላ አክብራ ትጠብቋለች። ይህ ብቻ አይደለም፣ ቤተ ክርስቲያን ነገረ መለኮት የሚተላለፍባቸውን መንገዶች ራሱ ስታምን በመጽሐፍ ቅዱስ ብቻ አይደለም፣ ከመጽሐፍ ቅዱሱ ጎን ለጎን ቤተ ክርስቲያን ትውፊትን እንደ ሃይማኖት መመዘኛ ትጠቀምበታለች። ትውፊትን ስለዚህ ቅዱሳት መጻሕፍትና ትውፊት በቤተ ክርስቲያን ጎን ለጎን ይሄዳል። ይሄ ሆነ መጽሐፍ ቅዱስስ ምን ይላል? ስለዚህ መጽሐፍ ቅዱስ ስለ ትውፊት፣ ስለ ወግ፣ ስለ ባህል ምን ይለናል? ትምህርታችንን አጠር አጠር እያደረግን ለማስቀመጥ ያክል እያንዳንዱን ነገር እያብራራን መሄድ ቢኖርብንም በአጠቃላይ ጠቅለል አድርገን ስናስቀምጠው መጽሐፍ ቅዱስ የተለያዩ ከአባቶች ወደ ልጆች የሚተላለፉ ቅብብሎሾች እንዳሉ ያስተምረናል። በዋናነት ግን ሶስት አይነት ነገሮችን ይነግረናል። አንደኛው መጽሐፍ ቅዱስ የሚነግረን ባህል፣ ትውፊት፣ ቅብብሎሽ ወይም ወግ እየተቃወመ የሚነግረን የሚቃወመው ወግ፣ የሚቃወመው ባህል፣ የሚቃወመው ትውፊት፣ የሚቃወመው ቅብብሎሽ አለ መጽሐፍ ቅዱስ። በፍጹም መሆን የለበትም የሚለዋል። የእነኛ አይነት ቅብብሎሾች ምን አይነት ናቸው ስንል የእግዚአብሔርን ቃል በተሳሳተ መንገድ የሚተረጉሙ የእግዚአብሔርን ቃል የሚክዱ ከእግዚአብሔር ቃልና ፍቃድ ውጪ የሆኑ ትውፊቶች ቅብብሎሾች ወጎች ባህሎችን መጽሐፍ ቅዱስ ይቃወማቸው ልክ አይደሉም ይላቸዋል የሲኦል ደጆች ናቸው ይላቸዋል ሊደረግ አይገባውም ብሎ መጽሐፍ ቅዱስ በግልጥ ይቃወማል የነገሌ ባህል ነው የነገሌ ባህል አይደለም ሳይል ማንም ይዞት ይገኝ ከእግዚአብሔር ቃል ጋር ሲጋጭ መጽሐፍ ቅዱስ ስህተት ነው ብሎ ያወግዝልናል ይሄን በብዙ ማየት እንችላለን ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡና በማቴዎስ ወንጌል ምዕራፍ 15 ቁጥር 1 ጀምረን ስናነብ ይገለጠልናል መጡና ጥያቄ ጠየቁ የኛ ደቀ መዛሙርት ሲበሉ እጃቸውን ይታጠባሉ ያንተ ደቀ መዛሙርት ሲበሉ እጃቸውን አይታጠቡም ይሄ ለምን ይሆናል ክርስቶስ ይህን እጅ መታጠብ አይከለከልም እነሱ ግን የአባቶችን ወግ ይተላለፋሉ እርኩስ የሆነውንም ነገር ያደርጋሉ ብለው ነበር የመጡት በትክክል የነ ሙሴ የነ አብርሃም መንፈሳዊ ባህል አይደለም ይሄ ሰው እጁን የሚታጠበው መቼም ሁላችንም እንደምንረዳው ለጤንነቱ ነው አይደለም ለጤንነት ጽድቅ ነው እንደምንታጠበው ለፈሪሳውያን ግን ጽድቅ መስሏቸው ነበር እንደ ጽድቅ ቆጥረው አሁን ክርስቶስ ሲመልስ ምን አለ እናንተ ስለወጋችሁ የእግዚአብሔርን ቃል ስለምን ትተላለፋላችሁ አላችሁ እግዚአብሔር በሙሴ አማካኝነት አባትና እናትህን አክብር ብሎ ገልጾ ነበረ ጽፎ ነበረ አስተምሮ ነበረ እናንተ ግን ልጆቻችሁን ጠርታችሁ ስለኔ የበላኸው መባ ይሁን ብለህ ስደበው እያላችሁ ልጆችን ወደ ወላጅ አባቶቻቸው ስድብ እያስታጠቃችሁ ስድብ እያስተማራችሁ ትልካላችሁ ስለወጋችሁ ስለባህላችሁ የእግዚአብሔርን ቃል ለምን ትተላለፋላችሁ አላችሁ አንድ ሰው በእግዚአብሔር ቃል የተጻፈውን ለምሳሌ 10ቱ ቃላት 6ቱ ቃላት ወንጌል የተለያየ ቅዱሳት መጻሕፍት ትምህርቶች ሊሆኑ ይችላሉ ስለራሱ ባህልና ወግ አስተሳሰብ ብሎ ያንን ሽሮ ያን በሚቃወም መንገድ ካስተማረ ስህተት ነው መጽሐፍ ቅዱስ ለማንም ሰው ምሕረት ያደርጋል አይደል ዳዊት ዝሙት ስለሰራ ለዳዊት ዝሙት ጽድቅ አልነበረው ዳዊት ስለሆነ ጽድቅ ተብሎ ተጻፈለት የዝሙቱን ውጤት አንድ ባንድ ያስቆጥረናል መጽሐፍ ቅዱስ ነብዩ መጥቶ ገሰጸው ልጁ ሞተበት ከተለያዩ ሚስቶች ወለዳቸው ልጆች እርስ በርሳቸው ተራረዱ ዳዊት የሚያስጨንቁኝ ምንኛ በዝ ብሎ ስጲጻልይ ድረስ ዳዊትን ሀዘን ውስጥ ከተተው ምን ኃጢአት ስለዚህ ለዳዊት ተብሎ ጽድቅ አልሆነለት ዝሙት ዝሙት ነው ለሰሎሞን ተብሎ ጽድቅ አልሆነለትም መንግስት ትቀደድብሃለች ነው የተባለ እግዚአብሔር ለሰው ፊት አያዳላም መጽሐፍ ቅዱስም ለሰው ፊት አያዳላም እውነቱን ነው የሚናገር በምንም ደረጃ ላይ ብንሆን ልክ አሁን በዚህ መሰረት እነኚህ ፈሪሳውያን አታመንዝር አትስረቅ በሐሰት አትመስክር ብሎ ህግን የሰጠ እግዚአብሔር አባትና እናትህን ማክበር ብሎ ሰጥቶ ነበር እነሱ መባ ይቀርባል መስዋዕት ይቀርባል ለዛ ሰዎች ይመጣሉ እና ገንዘብ መክፈል ሲችሉ በኩር ይሰጣል አይደለም በወሪት ዘመን ነበር አይደለም የመጀመሪያ ልጁን ገንዘብ እየቀየረ እንዲወስድ ያደረጉት ያለ የሆነው ደግሞ ልጁን እንዲያስገባ ያደረጉት አገር ራሳቸው ሌላ አገር በዚህ ብቻ ሳያቆሙ ያ አባት አንድ ልጅ ይሆናል ያለው ይራብና መቼም ሸምግል ያለው አርጅቻለሁ ምንም ወልጅ ያለው አብላይ ልበለው ብሎ ሲሄድ ስድብ ያስተምሩታል ስለኔ በመሰዊያ ትበላይ ነበረው በኩሩ የሰጣልሽ ተብላ መሰዊያው ከሚተርፈው ተበላ ነበር እሱ ደግሞ ዚሁን አሁን በርጅና ዘመን እሱ ይቀልብ ጥፋልኝ ከፊቴ ነው እንዲህ በለው ያለው ቤተ መቅደሱ ስድብ ያስተምሩ ስለዚህ ክርስቶስ ምን አለ እናንተ ስለወጋችሁ የእግዚአብሔርን ቃል የእግዚአብሔርን ትእዛዝ ለምን ተላለፋችኋል ማንም ሰው በምንም አይነት አገልግሎት ውስጥ ቢሆን አመጣ የወለደች ሰርቶ ቀጥቶ ያሳደገ አባት እናት ቤተሰብ ወላጅ ሊከበሩ ይገባቸዋል በማንኛውም የጽድቅ ወንበር ላይ ቀጥ ክብር ሊሰጥ ይገባል ከእግዚአብሔር ፍቃድ ውጡ ሲሉ ነው እንዴት ይሆንልናል የምንላቸው ከአክብሮታችን ጋር ፈርዖን እንዲያደረጋለን እንደሚባል እናቱ መጣች በዛ ፍቅስ ላይ ቆንጆ ጻፈረ እና እናቱ መጣች ወደ ዳዊት ወስደይ ነበረችው ሴት ለልጅ ለዳዊት ልጅ ዳርለት ብላ ወደ ሰሎሞን ልመና መጣች ይሄ ይገባም ነበር ሊደረግ አይገባም ነበር ኦሪት ምን ብላ ነበር ስለዚህ አስቀመጠችው ያባትህን አፍረት ማየት ነው ተብሎ ተጽፏል ስለዚህ አይሆንም ማለት ሰሎሞን ስትመጣ ግን ምን አደረገ ነው የሚለው ተነሳ ተቀበላት እናቱን አትባክሮት አስተናገዳት ማይሆን ነገር ነገረች እንዴት ይሆናል ያሁንልኝ ማለት ያይደረግም ማለት ባክብሮት እንኳን ወላጆቻችን ክፉ ነገር ቢነግሩን እንመልሳለን እንጂ ማንንም ሰው እንዲሳደብ እንዲያጓጥጥ መጻፍ ብሳጻፍ እነኚህ ግን ስለወጋቸው ስድብ ያስተምሩ ነበር አባትና እናትን ስድብ ይሉ ነበር እናንተ ስለወጋችሁ ለምን እግዚአብሔርን ህግ ትተላለፋላችሁ ባላችሁ ስለዚህ መጽሐፍ ቅዱስ የዚህ አይነት ከእግዚአብሔር ቃል ጋር የሚጋጩ የሰው ወጎችን ባህሎችን ትምህርቶችን ይቃወማል ይሄን አስመልክቶ ቅዱስ ጳውሎስም በተጨማሪ የሚለን ነገር አለ እንደ ክርስቶስ ትምህርት ሳይሆን ቆላሲያስ ምዕራፍ 2 ቁጥር 8 ላይ ቆላሲያስ ምዕራፍ 2 ቁጥር 8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱም ማታለል ማንንም እንዳይማርካችሁ ተጠበቁ ይላል። ከክርስቶስ ትምህርት ወጣ ነው ከዚህ ቃል የምንረዳው የተጠበቁ የተባለበት የሰው ወግና ባህል ትምህርት ዓለማዊ ፍልስፍና እንደ ሰው ወግ መሆን ብቻ ሳይሆን እንደ ክርስቶስ ትምህርት አይደለም ከክርስቶስ ትምህርት ወጣ ማንኛውም ከክርስቶስ ትምህርት የወጣው ወግ ባህል ትውፊት ቤተክርስቲያን ትቃወማለች። ለምሳሌ በዚህ ሰሞን አድባር ብለው ሰዎች ጨሌዋን ቅቤ ቢቀቧት ዛፉ ስር ሄደው ብር ቢጥሉ ቅቤ ቢያፈሱ ለዛፉ ቅቤ ቢቀቡት ቤተክርስቲያን ትቃወማለች። ይህ ትክክለኛ ወግ አይደለም፣ ትክክለኛ ባህል አይደለም፣ ከክርስቶስ ትምህርት የወጣ ነው፣ በአዳም ልኮ ነው፣ አትቀበለውም። አቴቴ እየተባለች የምትመለከዋን ቤተክርስቲያን ትቃወማታል። እሱ አምላክ አይደለችም፣ ልትመለክ አይገባም፣ ስርዓት ሊፈጸምላት አይገባም፣ ክርፊታችሁን ወደ ቤተክርስቲያን ራስ ወደ ኢየሱስ ክርስቶስ አዙሩ ትላለች ቤተክርስቲያን። የዚህ አይነቱ ግና ባህልን ቅዱስ ጳውሎስ ምን ይለናል? ተጠበቁ፣ እንደ ክርስቶስ ትምህርት አይደለም ይለናል። ሌላው እንደ ክርስቶስ ትምህርት አለመሆኑ ብቻም ሳይሆን የሰወግ መሆኑ ብቻም ሳይሆን ዓለማዊ ትምህርት ፍልስፍናም ከንቱ ማታለል ብሎ ነው የገለጠው ቅዱስ ጳውሎስ። ለዚህ ኢቮሉሽን ቲዮሪን ቤተክርስቲያን ትቃወማለች፣ መጽሐፍ ቅዱስ አይነግረንም። መጽሐፍ ቅዱስ ክሬሽን ነው የሚለን፣ ስለዚህ ኢቮሉሽን አይለንም። ከዚህ ስለወጣ እንደ ዓለማዊ ፍልስፍና ስለሆነ ተጠበቁ ትላለች መጽሐፍ ቅዱስ። በዚህ መሰረት ስለሚያስተምር ቤተክርስቲያን ይሄንን ተመሳሳይ ነገር ኢሳይያስም ይናገራል። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 ላይ ስትመለከቱ ይህ በከንፈሩ ያከብረኛል በከንፈሩ ያከብረኛል ልቡ ግን ከኔ በጣም የራቀ ነው፣ የሰውን ስርዓት የሆነ ትምህርት ያስተማሩ በከንቱ ያመልኩኛል ብሎ በኢሳይያስ ዘመን ለነበሩ ለእስራኤል ወገኖች የተናገረው ነው። ይሄንን ትምህርት ክርስቶስ ቅድም ባየነው በማቴዎስ ወንጌል ምዕራፍ 15 ላይ አጽንቶታል። ኢሳይያስ በእውነት ተናገረ ብሎ የነበረው የኢሳይያስን ትንቢት አጽንቶታል። ስለዚህ የሰው ወግ፣ የሰው ባህል፣ ዓለማዊ ከንቱ ፍልስፍና ማታለል፣ ምድራዊ ነገር ማስተማር፣ ዛር አምልኮ፣ ጥንቆላ፣ መተት ከአባቶች ከእናቶች ቢወረስም በቤተ ክርስቲያን ትምህርት የተወገዘ ነው። መጽሐፍ ቅዱስ እንደሚለን ተጠበቁ ነው የተባለው። ከዚህ መከልከል ይገባል። ካለማያውሽ ካለማይ ትምህርት አንዳንድ ሰዎች የነሱ ቤተሰቦች አውደ ነገስት ይዘው ስለሚጠነቁሉ ብቻ አውደ ነገስት ደግሞ በግዕዝ ተጽፎ ስለሚያገኙት ብቻ ጥንቆላ አምልኮተ እግዚአብሔር ይመስላቸዋል። ጥንቆላ ነው፣ እግዚአብሔር አይደለም። ለቤተ ክርስቲያን ቅዱሳት መጽሐፍ ዝርዝር ውስጥ አውደ ነገስት ያውም ሊቃውንቱ ሲያወግዙት ነው የሚኖሩት፣ በቅድስና የኖሩት ሊቃውንት። ሌላም ብዙ ነገር መጥቀስ እንችላለን። ህብረተሰብ ውስጥ በብዙ መንገድ ይሰጣል ነገሮች፣ የዚህ አይነት መሰል ነገሮችን በሙሉ መጽሐፍ ቅዱስ ይቃወምልናል። ሌላ ሁለተኛው መጽሐፍ ቅዱስ የማይቃወምልን የማይደግፈን ነገር ግን ብናደርገው ተቃውሞ የሌለበት ነገር የህብረተሰብ መልካም ባህሎች አሉ። አንዳንድ ጊዜ መጽሐፍ ቅዱስ ከነኛ አይነት ነገሮች ጋር ይተባበራል። ሁለተኛው እንግዲህ ይሄ ነው፣ የህብረተሰብ ባህሎች ምንላቸው፣ በጎ ባህሎች ምንላቸው፣ ብዙ መካከል መልካም መተሳሰር የፈጠሩ የሚባሉ ባህሎች እና ቁምነት ድርን የመሳሰሉ ለቅሶ መድረስ፣ ሰው ማጽናናት፣ ሶስት ቀን ሰባት ቀን የተመላለሱ ሰውን እያጽናኑ እያጫወቱ የተለያየም ደግሞ ሊያጽናና የሚችል ነገር የሚበላ የሚጠጣ ነገር ይዞ ሄዶ እዛ ቁጭ ብሎ ሰውን እያጽናና መዋል፣ ይሄ መልካም ባህል። ስለዚህ መጽሐፍ ቅዱስ ይደግፍልናል። አይሁድ ሰው ሲሞት ያጽናኑ ነበር፣ ሳምንቱን በሙሉ ተሰብስበው። ኢየሱስ ክርስቶስ ይህን ነገር አልተቃወመው። ወደ ለቅሶ ቤት ሄደ ሊያጽናና፣ የሚያጽናናውን ቃል ሰጥቶ ተመለሰ። በዮሐንስ ወንጌል ምዕራፍ 11 ላይ የተጻፈ እነኚህ መልካም ባህሎች መልካም ወጎች ይደገፋሉ። በዚህ በመጽሐፈ ሩት ምዕራፍ 4 ላይ አንድ ሰው መግዛት ያልቻለውን ነገር ለሌላው ሰው እንዲቤዠው ወይም እንዲገዛው አሳልፎ ሲሰጥ የመስጠቱን የመሸጡን የእሱ ርስት ሊሆን ይችላል፣ ጉልት ሊሆን ይችላል፣ ግዢ ሊሆን ይችላል፣ እቃዎች ሊሆን ይችላል። አሳልፎ ለመስጠት እንደ ምልክት የመሐላ ማጽኛ ሽማግሌዎች ያቆማል። ኮንትራክት ነው የሚያሟላቸው ነገሮች አሉ አይደለም? በህግ ስንማር ልክ በዛ መሰረት ማለት ነው። ጫማውን ያወልቅና ምልክት ይሰጣል። ያወልቄ ያለውን የኔ የነበረውን ነገር ላንተ ሰጥቻለሁ ሲለው ነው። ስለዚህ በዛ መሰረት ቦዔዝ ሩትን ተቤዣት ብሎ ተጽፎልናል በመጽሐፈ ሩት ምዕራፍ 4 ቁጥር 12 ላይ ስናል። የዚህ አይነት ባህሎች ህዝብራቸው የሚጠቀምባቸው የሚኖራቸው መልካም ባህሎች ናቸው፣ አይቃወማቸው ይቅሩ አላላቸው። ምንኝን አይነት ባህሎች መጽሐፍ ቅዱስ የግድ ያዟቸውም ተብለን ደግሞ አልተነገረም። ሶስተኛው ግን መጽሐፍ ቅዱስ የግድ እንድንይዘው እንድናጸናው የሚነግረን ባህል ወይም ትውፊት አለ። ይህንን መንፈሳዊ ትውፊት ብለን እንጠራዋለን። ይህ ትውፊት ከላይ በትንሹ ሊገለጽ እንደተሞከረው ከእግዚአብሔር የተገኘ ቤተ ክርስቲያን ከኢየሱስ ክርስቶስ በመንፈስ ቅዱስ ከተቃኙት ከአባቶቻችን ከቅዱሳን ሐዋርያት ከክርስቶስ ደቀ መዛሙርት ጀምራ ተቀብለው በክብር እየተንከባከበች ልክ እንደ መጽሐፍ ቅዱስ ስትጠብቀው የቆየችው መንፈሳዊ ትውፊት ነው። እነኚህ መንፈሳዊ ትውፊቶች ይቅሩ አይባል። እነኚህ መንፈሳዊ ትውፊቶች መጽሐፍ ቅዱሳዊ መሰረታል። እነኚህ እንዴት መጠበቅ እንደሚገባን መጽሐፍ ቅዱስ የሚነግረን ነገር አለ። ኋላ እንመጣበታለን። ግን እስኪ ምሳሌዎች እያነሳን እንመልከት። ተመልከቱ፣ ከነጠላችን እንጀምር። እኛ ቤተ ክርስቲያን አንድ ሰው ለአገልግሎት ሲቆም ነጠላ ያጣፋል አይደለም? ሁላችንም እንደምናውቀው መቼም በሱፍ በክራባታችን ዝም ብለን አንቆም አይደለም? አገልግሎት ላይ ስንወጣ ከፕሮቴስታንቱ ዓለም ከሌሎቹም ዓለም በዚህ እንለያለን። ለምንድን ነው ይህን የምናደርገው? ወግ ነው? ባህል ነው? አበሻነታችን የበዛብን ይሆን? አናታችን ላይ ይወጣ? ግን መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 6 ተጠቅሷል። ትንቢተ ኢሳይያስ ምዕራፍ 6 ላይ ስንመለከት በጌታ ዙፋን ስር ስላሉት ስለ ኪሩብ ይነግራል። እንዴት ሆኖ ይቆሙ እንደነበር ሲነግረን በሁለት ክንፋቸው እግራቸውን በሁለት ክንፋቸው ራሳቸውን ይሸፍኑ ነበር፣ በሁለት ክንፋቸው ይበሩ ነበር ይላል። ልክ በዚህ ስርዓት መሰረት ዛሬ ካህናቱ ሲያገለግሉ ማህሌት ሲቆሙ ተመልክታችኋቸው ከሆነ አለቂቶቹ ነጠላቸውን ያጣፋሉ፣ ጥምጣማቸውን ባናታቸው ይጠመጥማሉ። ከዛ በኋላ ምን የመዝሙር አገልግሎታቸው ይቀጥል። ልክ ሱራፌ አካሉንና ጭንቅላቱን እንደሸፈነ እኛም በተመሳሳይ ሁኔታ አካላችንን እንሸፍናለን። እነሱ ይሉ የነበሩት ምንድን ነው? ቸርነት ጋርዶን አስችሎን እንጂ ያንተን ዙፋን ችለን መሸከም አይደለም ይሉታል። አዎ ሊቃውንቱም ሲያብራሩት ይህም ብለው ነው የሚያብራሩት፣ ጫማ አድርገን እንደሚሄድ ይሉታል። ጫማው እኛን መቼም ችሎን አይደለም የሚሸከም፣ እኛን ጫማውን ይዘ ነው ይህን እንደማለት። ስለዚህ አንተ አስችለህን በቸርነት ከፊትህ ቆመናል እንጂ የጋረደን ቸርነትህ ነው ሲሉ ነው የሚሸፈኑት። እኛም እዚህ የምንቆመው በእግዚአብሔር ቸርነት እንጂ በስራችን አይደለም። ጌታችን ኢየሱስ ክርስቶስ በቆመበት የምረት አደባባይ የወንጌል ገበታ ላይ እኛ ችለን ቆመን አይደለም። ተከታዮቹ ሐዋርያት በቆሙበት ላይ እኛ ችለን ቆመን ልናስተምር ሆነን አይደለም። በቸርነት ቆመናል ቸርነት ጋርዶናል ቸርነት ረድቶናል ሲባል ነጠላ ይጣላል። መነሻው ግን ከላይ ያየ ነው ከመላእክት ዓለም ይወሰድ ነው መንፈሳዊ ይሄን የመሳሰሉ ልጆች በርካታ ነገሮች አሉ። ነጭ ልብስ ለብሰው በጌታ ፊት ቆመው የተባሉ በራ ዮሐንስ ላይ ተጻፈ። በዛ መሰረት እንግዲህ ለመንፈስ ያገልግሉት እንሰለፋለን። ታውስ ሲሆን አብዛኛው ሰው ነጭ ልብስ ለብሶ ያለውን ለብሶ ያጅባል ለባላት። እነኚህ ሁሉ መነሻቸው የመጽሐፍ ቅዱስ ጥቅስ በራ ዮሐንስ ማቴዎስ ወንጌል ምዕራፍ 28 ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ የምናነባቸው ጌታችን የመሰላቸውና በጌታ መቃብር መላእክት የተገለጹበት ነገር አለ። ነጭ ልብሶ ጨርቃቸው ያንጸባረቀ የተባለበት ነው። ያን ለመወከል ይመንፈሳዊ ሌሎችም በርካታ ነገሮች አሉ። ዘውትም ቤተ ኢሳያስ ምዕራፍ 6 አሁን ያለው ጥቅስ ላይ አብሮ የሚለው ነገር አለ። ምስጋና ምን ይመስል እንደነበር ሲያስቀምጥልን ምን ይላል? አንዱን ካንዱ እየተቀባበለ ቅዱስ 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 አሸናፊ እግዚአብሔር ምድር ሁሉ ከመስጋና ተመልታለች ይል ነበር። ከጮኸው ድምጽ የተነሳ የመቅደሱ መሰረት ተናወጠ። ከዛም በኋላ ሱራፌልች ማይጠንት ወጣ። ያጥኑ ነበር ቅዱስ ይያሉ የተቀባበሉ ያመሰገኑ። እኔ ምንም ባየው ጊዜ ከንፈሮቼ ረከሱብኝ ስለሆነ ቆዩልኛል። ይሄ እንዳለ በኮምፒውተር ቋንቋ እናምጣውና ኮፒ ፔስት ነው የተደረገው በእኛ ቤተ መቅደስ። ኮፒ ፔስት ልክ ያ የመላእክቱ ስርዓት እንዳለ ነው የተደረገው። በጣም የሚገርማት ለክ መላእክቱ የተቀባበሉ ቅዱስ ቅዱስ እንደሚሉ በማህሌቱም በሰዓታቱም በቅዳሴው እንቀበላለን እንመልሳለን የካህኑን እንሰማለን አይደለም የተቀባበል ነው ምንለው። ሊቃውንቱም እንደዛ ነው መምራት መመራት አለ በቀን በግራ ሆኖ ማስተዛዘላል። ለክ የዚያን ስርዓት አለ። ይሄ ስርዓት ዝም ብለው ንቅዱስ ያሬድ ተነስተው እንዲህ ይደረግ የዚህ አይነት የቡድን መዝሙር ወይ ኳየር ብንሰራ ያምራል ብለው አይደለም ስለሚያምር አይደለም የሚሰሩት። ይሄን ትውፊት ወሰዱት ከመላእክት አለ እንዳለ የሚተገለበት ይጣበቅም የሚባለው ለዚህ እግዚአብሔር የሰጠን መልካም ነገር ነው። እግዚአብሔር መልካም ነገር ገልጦላችሁ አለበቶቻችን ከእግዚአብሔር የተገኙ መንፈሳዊ ትውፊቶች ናቸው ምንላችሁ ከዚህ ሌሎችን በርካታ ነገሮችን መጥቀስ እንችላለን። በቤተክርስቲያን የሚደረጉ የታቦት ስርዓታችን ያመልኮ ስርዓታችን የቅዳሴ ስርዓታችን ሌላውም ነገር ብዙ ያነሳን መሄድ እንችላለን ግን ጊዜ ስለማይበቃ ማሳጠራለን። እነኚህ መንፈሳዊ ትውፊቶችን መጽሐፍ ቅዱስ እንድንጠብቃቸው ግን ያዘናል። በተደጋጋሚ ያዘናል። እናንተ ፕሮቴስታንቱ ዓለም ውስጥ ያሉ ወንድሞቻችን እንድንዋግ ምንድነው ባህል ብለው ጭራሽ ምንም ነገር እንደማያስፈልግ ያምናሉ። ግን መጽሐፍ ቅዱስ ይሄን ጠብቁ ይላል። መጀመሪያ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 2 እንዳንብብላችሁ። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጣችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። አሁን ተመልከቱ። አሳልፌ እንደሰጣችሁ እሱ ተቀበለ የተቀበለው ለሌላው አስተላለፈ። ከሐዋርያት እጅ ሐዋርያውያን የሚባሉ አባቶች አሉ። የሐዋርያት የመጀመሪያ ተከታዮች ናቸው። እነሱ ተቀበሉ። ሰማዕታት በደም ጭምር አስተላለፉት። ሊቃውንቱ ከእውቀት ጋር አስተላለፉት። መነኮሳቱ በጽድቅ በቅድስና ሕይወት ዓለምን በመናቸውት አስተላለፉት። ለእኛ ደረሱ። ለዚህ አይነት ቅብብሎች አሳልፌ እንደሰጠኋችሁ ላቱ ፊት ማለት ይሄ ነው መቀባበል ያለው ከዚህ አንጻር ካለኋላ የሚለው ግን ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ምንድን ነው የማያስፈልግ ነገር ይዛችኋል ወግ ነው አያስፈልጋችሁ አላለም ቅዱስ ጳውሎስ። ምን አለ? አመሰግናችኋለሁ። በሌላ ቦታ ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ ይላል። ጸንተን የሚያቆመንን ነገር ሲነግረን በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። የተማራችሁትን ወግ ያዙ። አሁን ይሄን ቃል በደንብ አድርጋችሁ ተመልከቱት። ለሁላችንም ማስተዋል ይስጠን። ሁለት ነገር እናስቀምጥ። በቃላችንና በመልእክታችን ሚለው የተጽፎ የተላለፈልን መጽሐፍ ቅዱስ በቃላችን እያለ ያለው ቅድም እንዳልነው ከአባት ወደ ልጅ የተላለፈ የመጣው በንግግር ይህንን ወግ ያዙ ይላል። ይሄ ወግ፣ ይሄ ባህል፣ ይሄ ትውፊት በምንም መንገድ ከመጽሐፍ ቅዱስ ጋር አይጋጭም። ከተጋጭ ስተት በእርግጠኛነት የምንግራት ከተጋጭ ስተት ግን አይጋጭም። ሶስተኛ አሁንም ቅዱስ ጳውሎስ በጌታችን በኢየሱስ ክርስቶስም ይለምነናል። በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ምን ይላል? ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ስርዓት ከመሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስም እናዛችኋለን። በጌታችን በኢየሱስ ከኛ እንደተቀበለው ወክሳም ካለ ስርዓት ከመሄድ ተደሉ ነው። ይሄ መጽሐፍ ቅዱስ ትምህርት አሁን ለሰበስ እንዲለው ብለን ይሄን እየዘለልን ብንሄድ ዘህር ይታዘበናል። እናንተም ነገር ከነገር ያስታዘቡናል፣ ሌላውም ሰው ይታዘበናል። መጽሐፍ ቅዱስ ይለናል። ስለዚህ አባቶቻችን መልካም ወግ፣ መልካም ትውፊት፣ መልካም ባህል፣ መንፈሳዊ የሆነ ባህል ወግ ትውፊት እንጠብቋል። ለምንድን ነው የምንጠብቀው? ዮሐንስ አንድ ሚለን ነገር አለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 24 ላይ እናንተ እስከ መጀመሪያ የሰማችሁት በእናንተ ጸንቶ ይኖር ይላል። ምንድነው ጸንቶ የሚኖሩ ጥቅሙ ስንል ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ፣ እርሱም የሰጠን ተስፋ ይህ የዘላለም ህይወት ነው ይላል። የዘላለም ህይወት ለመኖር የሚረዱን መልካም መንፈሳዊ ነገሮች ነው። መንፈሳዊ ትውፊት ብለን እንድንጠብቃቸው የምንታዘዘው እንጂ ለመጠረቅ አይደለም፣ ለመያዝ ለመታሰር አይደለም፣ ለመቆንጠጥ አይደለም። ለመንፈሳዊ ህይወት ግን ስለሚጠቅም ይህን ብሎ መጽሐፍ ቅዱስ ይነግራል። በዚህ መሰረት መንፈሳዊ ባህል፣ መንፈሳዊ ትውፊት ቤተ ክርስቲያን እንዲጠበቅ ታስተምራለች። ልክ በዚህ ባህል መሰረት ሰሞኑን ያለውን ነገር አንስተን ትምህርታችንን እንዝገባለች። ለምስደቀውስ በሰሞኑ ላችሁም እንደምታውቁት የመሬታችን በዓል ይከበራል አይደል? አድባር የሚባል ነገር አለ። በየሰፈሩ አድባር የሚባል ነገር አለ። ሰዎች አድባር ብለው የሰፈራችን አድባር ናት ይላሉ። ለሰፈራችሁ አድባር ይሳላል። ፍሉ ሄጄ ነበርና የፍሉ አድባር በጣም ትሰማለች አለ። ታጠብቀች ነው ደስ ያለኝና ማናት የፍሉ አድባር ሲባል የተቀላቀለ ነገር ታያለች። ሌላም ቦታ እንደዚህ አድባር እያሉ የሰፈሩ አድባር ተብላ ከበር አለች። ይህ ነገር ከየት መጣ? መጀመሪያ ወደ መንፈሳዊ ነገር ነው። ሁላችንም እንደምናውቀው እመቤታችን በሊባኖስ ተራራ ነው የተወለደችው። ሊባኖስ የሚለው ቃል ራሱ በአረማይክ ቃል ነጩ ተራራ ማለት ነው። የአረማይክ ቃል ሆኖ ነጩ ተራራ የሚል ትርጉም አለው። ሊባኖስ ተራራ 3088 ሜትር ከፍታ ያለው ከውሃ ጠለል በላይ ረጅም ተራራ ነው። ይህ ተራራ ከሜዲትራኒያን ባህር 160 ኪሎ ሜትር ይርቃል። ጌታችን ኢየሱስ ክርስቶስ ሊወለድ በነበረበት ዘመን ከነበረችው የእስራኤል ምድር ለሶስት ተከፍላ ነበር። እስራኤል ምድር ገሊላ፣ ሰማርያ እና ይሁዳ ተብላ። ገሊላ ሰሜናዊ ክፍል ነው። ጌታችን ኢየሱስ ክርስቶስ ከገሊላ ነው ተብሎ ነው አይደለም የተጻፈልን? እመቤታችን በገሊላ የኖረችው፣ ኤልሳቤጥ በገሊላ ነው የኖረችው፣ የእመቤታችን ዘመዶችም በገሊላ ነው የኖሩት። ገሊላ ለሊባኖስ አዋሳኝ ናት። የእስራኤል ሰሜናዊ ክፍል ገሊላ የሚባለው ክፍል በክርስቶስ ዘመን፣ የሊባኖስ ደግሞ ደቡባዊ ክፍል የሊባኖስ ተራራ ያለበት አቅጣጫ ቦታ ገጠም እንዲህ ድንበር የሚጋሩ መንደሮች፣ አካባቢዎች፣ ሰፈሮች ናቸው። በዚህ ቦታ ላይ ሐና እመቤታችንን ስትጸንስ በተደረገው ተአምር ምክንያት አይሁድ ሊገድሏት ፈልገው ነበር። ስለዚህ ሐና ሸሸች። ስሸሸሸሸችው ወደ ነጩ ተራራ፣ ወደ ሊባኖስ ተራራ ነው። በዛ በሊባኖስ ተራራ ጉም በተሸፈነው ተራራ ላይ ሐና መውለጃዋ ጊዜ ደረሰ፣ ሰማይን ወለደች ይላል ቅዱስ ያለው። ሐናና ኢያቄም ሰማይን ወለዱ፣ ሰማያዊ ደግሞ ፀሐይን ወለደች። ፀሐያችን እኛ የምንሞቀው ኢየሱስ ክርስቶስ ነው ይላል። ፀሐያችን ኢየሱስ ክርስቶስ በሱ ብርሃን እንድንመላለስ ይርዳል። አሁን እመቤታችን ተወለደች። እመቤታችን ስትወለድ በዛ ቦታ ላይ ስደተኞች ናቸው። የሚበላ የለም፣ የሚቀመስ የለም። ቦታው ተራራ ነው። በዛ ተራራ ላይ ያላቸውን ነገር ተመገቡ። የተያዘውን ነገር ስንዴም በቆሎም ጥራጥሬውም በሙሉ የሚፈጨው ተፈጭቶ እንዳለ የሚቀቀለው ተቀቅሎ አብረው እዛ አረሷት ሐናን መቤታችንን ስትወልድ። ያ ተራራ በግዕዝ ደብር ማለትም ይባል በብዙ ቁጥር ስንጠራው ምንድን ነው? አድባር ይባል። አድባር ሲባል ወይም ደግሞ አድባራት ሲባል በብዙ ቁጥር ተራሮች ለማለት ነው። አሁን ያችን ተራራ ደብረ ሊባኖስን ወይም ደግሞ የሊባኖስን ተራራ ሰይጣን አባዛና አድባር አለና ራሱ የግዕዙም እንትን ፍቺ እንትን ይሄ ዝርዝሩም ልክ አይደለም። አድባር በሚለው እንትን አይሉትም፣ ግግሱን አያወርዱትም። ለማንኛውም ብዙ ተራሮችን ራሱ አዘጋጀና በየሰፈሩ ሰይጣናዊ ልምድ ጎን ለጎን መጣ። ትክክለኛው ትውፊት ግን ምንድን ነው? ሰው ይደረጋል፣ ቂጣ ይጋገራል፣ ሌሎችም ምግቦች ይዘጋጃሉ። የእመቤታችን ስዕል ባለበት ታቦት ወጥቶ በሰፈር ውስጥ መዝሙር ዘምረን ቃለ እግዚአብሔርን ተማምረን የእመቤታችን ልደት ብንዘክር መልካም። እንኳን የእመቤታችን ልደት የማንም ሰው ልደት ይከበራል። እነ ማይክል ጃክሰን ልደት የተከበረላቸው አይደል? ሞዛቸውም ይከበራል። የበሽታ ቀን እያከበርን አይደለ? እንዲያው ይከበራል። ጻድቃን መታሰቢያ ደግሞ መጽሐፍ ቅዱስ የሚነግረን ለበረከት ከእመቤታችን በረከት ለማግኘት እናደርጓለን። ሰይጣን ግን ሁል ጊዜ ምን አይነት ነገር ይጠቀማል? ይቀላቅል። ሁል ተመሳሳይ ነገር ይሰራና ያስቀምጣል። እራሱ የጨለማ መልአክ ሆኖ ሳለ የብርሃን መልአክ መስሎ ይመጣል። ሆኖ አይደለም መስሎ ይመጣል። መጽሐፍ ቅዱስ የሚነግረን ቅዱስ ጳውሎስ በቆሮንቶስ ምዕራፍ 9 ላይ ነው የጻፈልን የብርሃንን መልአክ እንዲመስል ራሱን ይቀይራል። እነዚሁም ደግሞ የክፉ አገልጋዮች የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢቀይሩ አዲስ ነገር አይደለም ይላል። ይሄ ብቻ እኮ አይደለም። የሚገርመው ነገር ሰዎች ይሄ ገርማቸዋል እንጂ በክርስቶስ ስም እኮ ሰይጣን የሐሰት ክርስቶሶች ያስነሳል አይደል እንዴ? ሐሰተኞች ክርስቶሶች ይነሳሉ። ይቅርታ፣ ሐሰተኞች ክርስቶሶች ይነሳሉ እኮ ነው የተባለው። ክርስቶስን የሚመስል ሐሰተኛ ክርስቶስ እንኳን ለማስነሳት ሰይጣን ይጥራል። ልክ በዚህ መንገድ ነው በደብሯ በዛች በደብረ ሊባኖስም እሱ አድባር አለና በየቦታው ጣዖት ማስመለክ፣ ጨሌ ማስመለክ፣ ዛፍ ማስመለክ፣ ራሱን ማስመለክ ጀመረ። ይህንን በግልጽ ቤተክርስቲያን አሁን የምትቃወመው መንፈሳዊ ትውፊት ግን ቤተክርስቲያን አጽንታ ትይዛለች ነው። መንፈሳዊ ነገርን ይዘ ከመንፈሳችን ከሌሎቹ ቅዱሳን በረከት እንድንሳተፍ የአምላካችን የልዑል እግዚአብሔር ቅዱስ ፍቃድ ይሁንልን። ስለነበረ ሳ ስሙ ተመሰገን ይሆናል። Thank you.